ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ህዳር 12 ቀን 2016 ዓመተ ምህረት ነው። ኖታ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ረቡዕ ህዳር 12 ቀን 1450 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ዜናችንን በዜና እንጀምራለን። በማስከተልም የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። በመከታተልም ወቅታዊ ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ሸዋ ከአራ ምሽግ አካባቢ የአማራ ህዝባዊ ኃይል ፋኖ ታላቅ ጀብድ ፈጸመ። ታሪካዊና ለወታደራዊ ጠቀሜታ እንዳለው በሚታወቀው በካራ ምሽግና በዝሮ ከባድ የሆነ የጨበጣ ውጊያ መካሄዱን ተሰማ። ይኸው በተካሄደ ከረፍታዱ 5 ሰዓት ገደማ ጀምሮ እስከ 8 ሰዓት ድረስ ሲሆን በዚህም እስካሁን ባለው አንድ ኦራል ሙሉ ያገዘዙ ወታደር አስክሬንና 3 ኦራል ቁስለኛ ወደ ጃማ ደጎሎ መወሰዱን የአይን እማኞች ደፍኖ ተገልጸዋል። ከሰዓታት በፊት በተደረገው ውጊያ መከላከያ ሰራዊቱ ብልጽግና ፓርቲን ለማገልገል የወሰነበትን ቀን እስኪረግም ድረስ ከባድ ቅጣት ደርሶበታል ሲሉም አክለዋል። በደቡባዊ ጎንደር ክፍለ ሀገር የሚንቀሳቀሰው የስቴጀንሳ ብርጌድ ሰራዊት በሻለቃ ይራራ መሪነት የብልጽግና ሰራዊት አይቀጡ ቅጣት በመቅጣት ከፍተኛ ድል ተቀዳጀ። በሻምበል መላኩ የተመራው የደቡብ ጎንደር ገብርዬ ብርጌድ ሰራዊት ከጎብጎብ ወደ ሳሪ ውሃ ምድር ሲጓጓዝ የነበረውን የአሸባሪውን አገዛዝ 2 ኦራል ሙሉ ሰራዊት ደምሷል። በአማራ በዋግምራ ብሔረሰብ አስተዳደር ዞን እና በሰሜን ጎንደር ዞን የተከሰተው ድርቅ አስከተለው የጤና ችግር የ40 ንጹሃን ሰዎች ህይወት ማለፉ ተገለጸ። በዋግምራ ዞን አበርገሌ ወረዳ ከ6 ቀበሌዎች 10,000 ህዝብ በድርቁ ሳቢያ ተፈናቅሏል መባሉን ተጠቅሷል። በዞኑ በጠቅላላው ደግሞ በ26 ቀበሌዎች በተከሰተው ድርቅ ከ180,000 በላይ ነዋሪዎች እርዳታ ጠባቂ እንደሆኑ ተገልጿል። በሰሜን ጎንደር ዞንም 30,000 በላይ አርሶ አደሮች በድርቁ ጉዳት ደርሶባቸዋል። የምስራቅ አማራ ፋኖ የጥላትና የልብ በማርገፍ ታላቅ ድል ተቀዳጀ። በዛሬው ዕለት ከቀኑ 6 ሰዓት ላይ ኩሳበር ወረዳ ልዩ ስሙ ወርቃሪያ አካባቢ 2 መኪና ሙሉ የብልጽግና ሰራዊት ሚሊሻና ፖሊስ በአካባቢው ተሰሳ እያደረጉ ባሉበት ሰዓት ምስራቅ አማራ ፋኖ ሙሉቃሪ የተፈጸመ ጥቃት ተደርጎባቸው ተሳቶች ተደምሰዋል። ቀሪዎቹ ደግሞ አምቡላንሶች በተደጋጋሚ እየተጎዱ የብልጽግና ሰራዊት ወደ ጎሩ ሜዳ ሆስፒታል ተመልሶ ይታዩ የመጨረሻ ለማስታወቂያ ተሰጥቷቸዋል። ለመላው የአማራ ህዝብና የትግል አጋር ለሆነው ኢትዮጵያን በሙሉ ከጎጃም እዝ ዘመቻ መምሪያ አስቸኳይ መልዕክት ተላለፈ። የፋሽስቱ የወሬድ ብልጽግና አገዛዝ በአማራ ህዝብ ላይ ሙሉ ጦርነት በማወጅ በከባድ መሳሪያና በድሮን የታገዘ ወረራና ጭፍጨፋ ሲፈጽም የቆየ እንደሆነ ግልጽ ነው። በአማራ በተለይም በጎጃም ያካሄደ ባለው ጭፍጨፋ ንጹሃን በከባድ መሳሪያ ገድለዋል። የአርሶ አደር አዝመራ እንደ ጧፍ እንዲነድ ተደርጓል። ዜና ባለሙያዎችን ድርቧል። የአርሶ አደር ቤት እየገባ ጨውና በርበሬም ዘርፏል። በተለያዩ ድብቅ ቤቶች ወጣቶችን ረሽነዋል። ሰላማዊ ሰዎችን በጅምላ በማሰር መፍታት ከፈለጋችሁ ብር ክፈሉ እያለ በ100,000 ብር በሚቆጠር ህብረተሰቡን ሲጨቁን መክረሙ ግልጽ ነው። በደረሰበት ሁለንተናዊ ጥቃት የሚይዘው የሚለቀው የጠፋው የፋሽስቱ ኃይል አሁንም ተጨማሪ ኃይል በገፍ እያስገባ ሀገር ወዳዱን ህዝባችንን በመጨፍጨፍ ላይ ስለሆነ የዞትር ሎጂስቲክ አቅራቢያችን የኦሬድ ሰራዊት ያስገባውን ማቴሪያል እንደተለመደው እስክንቀበሉ ድረስ ሌላ ተጨማሪ ፋሽስት ኃይል እንዳይገባ ለመከልከል ያግዘን ዘንድ ከዛሬ ማለትም ከህዳር 12 ሶስተኛው ወር 2016 ዓ.ም ጀምሮ ያልተወሰነ ጊዜ ከየትኛውም አቅጣጫ ከባጃጅና ሞተር በስተቀር ማንኛውም ተሽከርካሪ ላልተወሰነ ጊዜ እንዳይንቀሳቀስ እየተወሰነ በመሆኑ ሀገር ወዳድና እንግዳ አክባሪው ህዝባችን በመጉላላት እንዳይደርስበት ይህን አውቆ እንዲንቀሳቀስ ስንል ተታታሪውና ሀገር ወዳዱ ህዝባችን በአክብሮት እያሳወቅን የተለመደ ትብብሩን እንዲያደርግ ዘንድ የገለጽን ይህን ተላልፎ በሚገኝ በማንኛውም ተሽከርካሪና የሚደርስበት ማንኛውም ድርጅት ግን ኃላፊነቱን አሽከርካሪዎች ወይም የአሽከርካሪ ባለሀብቶች የሚወስዱ መሆኑን እናሳስባለን በማለት የጎጃም ህዝብ ጠቅላይ መምሪያ ፋኖ መልእክቱን ፋጭቷል። ለብልጽግና ገዳይ አገዛዝ የሚያረክሰው እንባ ጠባቂ ተቋም ዛሬ እርቃኑን ቀረ። በኢትዮጵያ የተቋቋሙ አብዛኞቹ አሸባሪው አገዛዝ ተቋማት ከትልቅ ህንጻቸውና ለአራጂ መንግስት ከማሸርገዳቸው ውጭ የሚያሳዩት እንቅስቃሴ እንደሌለ በግልጽ እያሳዩ ነው። ዛሬ በህዝብ ተወካዮች ምክር ቤት ሪፖርት አቅርቦ ማሻሻያ የተደረገበት ህዝብ የእንባ ጠባቂ ተቋም ተብዬው የአማራ ህዝብ በአገዛዙ መንግስት የሚደርስበትን ግፍ እና በደል የጅምላ ጭፍጨፋ የተደረገበት ለአመታት በመከራ ያሳለፈን ህዝብ አንድም ቀን አቤቱታ ያላሰማ ተቋም ነው። ይህ ተቋም ህዝብ እንደ ህዝብ ሲበደል፣ ሲገደል እና በብሔሩ ተለይቶ ሲገደል ድምፅ መሆን አልቻለም። የህዝብ እንባ ጠባቂ ተቋም በሚል የተዋቀረው በተቃራኒው በአማራ ላይ በሚደርሰው የጅምላ ግድያ፣ የህዝብ ሞት በዝምታው የሚደብቅ ለእውነት የማይሰራ የገዳዩ ፖሊስ ወራሪ ጦር የሚያሸርግድ ሐሰተኛ ተቋም ስለሆነ ሁሉም ኢትዮጵያውያን እንባ ጠባቂ ተብዬውን የአገዛዙ ቅጥረኛ ሊዋግዙ ይገባል የሚል መልዕክት ተላልፏል። ኮሎኔሉ በዓለም አደባባይ ዛሬም ውርደቱን ፈጥኗል። ሩቶ ከጀርመን 12 ቢሊዮን የዶላር ድጋፍ ከዓለም ባንክ አግኝቶ ለህዝቡ የምስራች ይዞ ሲመለስ፣ በአንጻሩ የኦሬድ ጨፍጫፊ የብልጽግና ኦሮሞማ አገዛዝ በሚመራት ሀገር ያለባት ዘርፈ ብዙ ችግሮች ለጦርነት መጨፍጨፊያ ድጋፍ ቢጠይቅም ከጦርነት ባለመውጣቷ ይኸው ሰውዬ ከጀርመን ባዶ እጁን አጀብጭቦ ተመልሷል። ጦርነቱን ይበልጥ አቀጣጥሎታል። የአማራን ህዝብ ከምድረ ገጽ አጠፋበታለሁ ብሎ ቋምጦ ወደ ጀርመን ያቀናውን የጽንፈኛ ቀስር ቀላሉ በረዝቡ ኮሎኔሉ በተቃራኒው የገጠመው ከፍተኛ የጎዳና ላይ የህዝብ ተቃውሞና የብድር ክልከላ ነበር። ህዝብን ወቅቶ የከሰመ ስርዓት እንጂ ህዝብን ያሸነፈ ፋሽስት በየትኛውም የታሪክ አውድና የዓለም ደረጃ ታይቶ አይታወቅም። የሁለቱ ኦነጎች የድራማ አጀንዳ ድርድር ተቋረጠ። መጀመሪያም ኦነግ የሚባለው በብልጽግና ስርዓት ለሚስጥራዊ ተግባር የተቋቋመ የጭንታል ሰራዊት እንደሆነም ግልጽ ነው። መንግስት የተለያዩ ድራማዎችን ስለሚሰራ በመሃላቸው ጥልና ባላንጣነት የተቀናቃይ ስሜት ያለ ይመስላል እንጂ ሁለቱም ኦነጎች ተመሳሳይ ናቸው። የሚመራው በቤተ መንግስቱ ኦነግ ሲሆን ብዙዎች ግን የተለያዩ ተቃራኒ የሆኑ ባላንጣ ይመስላቸዋል። ግንኙነታቸው የተቃራኒና የተቀናቃኝ ከኦነግ ድራማ እንዲጫወቱ ታስቦና ተደርገውም በስሌት ነው ከመጀመሪያውም የተመሰረቱት። ጫካ ኦነግ አማራ ይጨፈጭፋል፣ የቤተ መንግስቱ ህግ ማስከበር በሚል የድራማ ድርሰት አዘጋጅቶ በአማራ አካባቢ አማራን ይገላል። ቦታና ያፈጻጸም ልዩነት እንጂ ሁለቱም የተሰማሩት ግን አማራን ለመግደል፣ ኢትዮጵያውያንን ለማሽበርበር፣ ታላቋ ኦሮሞ ተብዬ የህልም ትክየት እቅዳቸውን እውን ለማድረግ ብቻ ነው። የሰሞኑ ድርድር የፋሽስቱ አገዛዝ አንድም የአጀንዳ ድርከት አጋጠሙ ነው። ሁለቱም በሁለቱ መካከል ጥላትነት ያለ አድርጎ ሲሳል የነበረውን ይበልጥ ለማጠናከር እንደሆነ ግልጽ ነው። ሮም ድራማው ቀድሞውንም በታቀደለት መንገድ በሚከፋጭቶ ለሌላ ጊዜ እንደ አጀንዳ ለነገ ቀለብ ለመምዘዝ ወደ ካቢኔው እንዲገባ ተደርጓል። የተስማሙበት የትኛውም የድርድር ነጥቦች ላይ እንደሆነ በግልጽ ባይቀመጥና እውነት መሆኑ ባይረጋገጥም ሆነ የሽግግር መንግስት ሲቋቋም በኦሮሚያ እስካሁን የተደረጉ ግጭቶች ትክክለኛ ካሳታቸው ተጠያቂ ሲስፈን አዲስ አበባ አሁኑኑ ወደ ኦሮሞ ትግባር የኦሮምኛ ቋንቋ ፌዴራል መንግስት ቋንቋ ይሆን የሚሉ እንደሚገኙበት ሰሞኑን ሲጠቀስ መሰንበቱ የሚታወስ ነው። በባህር ዳር ዩኒቨርሲቲ ጦር ጊዮን ስፔሻላይዝድ ሆስፒታል ከሁለተኛ እስከ ስድስተኛ ዓመት የህክምና ተማሪዎች ከትምህርት ውጭ ከሆኑ ረጅም ጊዜ እንደሆናቸው በመግለጽ መፍትሄ እንዲፈለግላቸው ጥሪ ሰውንም አንም በኛ የሚናገር የለም ብዙ እየተሰቃየን ነው ያሉት ተማሪዎቹ በተስፋ መቁረጥ እየተነሳ የተለያዩ አስፈላጊ ነገሮች ውስጥ እየገባ ነው ሲሉም በአገዛዙ ላይ ቅሬታቸውን አቅርበዋል። በሰሜኑ ጦርነት በኮቪድ-19 ትምህርታቸውን ማቋረጣቸውን የገለጹ ተማሪዎቹ በሰባት ዓመት መመረቅ የነበረብን አሁን በግቢው ከዘጠኝ ዓመት በላይ እንድንቆይ ተገደናልም ብለዋል። ጎንደር ደብረ ብርሃን ዩኒቨርሲቲዎችን ጨምሮ በሌሎች ዩኒቨርሲቲዎች ያሉ አቻ ጓደኞቻችንን ትምህርታቸውን ቀጥለዋል፣ እኛ በጣም ወደኋላ ቀርተናል ሲሉም ቅሬታቸውን አጉልተው አሰምተዋል። መምህራን ስራ በማቆማቸው ጠንባሮ ልዩ ወረዳ ትምህርት እንዳልተጀመረ ተገለጸ። በማዕከላዊ ኢትዮጵያ ጠንባሮ ልዩ ወረዳ ለተከታታይ ሶስት ወራት ደሞዝ ያልተከፈላቸው መምህራን ስራ እንዳቆሙና የዘመኑ የመማር ማስተማር ሂደትም እስካሁን እንዳልተጀመረ መምህራንና ወላጅ በበርካታ ቅሬታዎች እንዳሉና በተለይ ደግሞ በዋናነት አገዛዙ ለይቶ እያጠቃን ነው፣ በማንነታችን አንገታችንን ደፍተናል በማለት ለተቃውሞ ተነስተዋል። ችግሩ በሌሎች አካባቢዎች መኖሩን በማስተባበል አገዛዙ በየጊዜው እየመጣ ቢወተውተንም እኛ ግን ትምህርት አለመማራችን ብቻም ሳይሆን እኛ እንደ ዜጋ እንደ ኢትዮጵያውያን አልተቆጠርንም። በተለይ የደቡብ ብሔር ብሔረሰቦች በኢትዮጵያዊነት የምናምን ብንሆንም እንኳን የኦሬድ ስልቃጭ ቡድን ከፋፍሎ እየገዛን ነው፣ በክልልነት እያዋቀረ እርስ በርሳችን እንድንነካካርና የጦርነት ማዕከል እንድንሆን አድርጎናል። ቅሬታችንን አጠናክረን እንቀጥላለን፣ ምላ ኢትዮጵያውያን ከጎናችን እንዲሰለፍ እንማጸናለን ሲሉም የመጨረሻ መልእክታቸውን አስተላልፈዋል። በዕለቱ የነበረን ዜና ይህን ይመስል ነበር። በፋሲ የፍኖተ ዝግጅቶቻችን ጋር አብራችሁን ቆዩ።
ሰላም ላንቺ ውድናት ሆይ ሰናፖት አታውቁ ይችላል ወንጂ አለሁ በፍቃድ ሰላም ላንቺ ውድናት ሆይ ሰናፖት አታውቁ ይችላል ወንጂ አለሁ በፍቃድ ጧት ማታ ገሬ ሳታውታ ሆያውዬ አልኩ በልጅነት እንጀራ ወጥ በየቀኑ የምበላው ቀይ ጠላ ወይም ስልክ የምጠጣው አሁን ዛሬ የላግኘው የላግኘው የው የው የላግኘው ሰላም ላንቺ አገራችን መመኪያነች ለሁላችን ዘሮ መግቢያ ቤታም ስኝ ሰላም ይሉሻል ልጆች ሰላም ላንቺ አገራችን መመኪያነች ለሁላችን ዘሮ መግቢያ ቤታችን ሰላም ይሉሻል ልጆች በሀሳብ በናፍቆት በውድ አገሬ ትዝ ይለኛል አልዘንበም የሚያጽናናኝ አይቶ የሚለኝ መች አገኘሁ እንዲሁም በሀሳብ ዘውት ተክላለሁ 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 ለም ለም ተክላለሁ ሰላም ላንቺ ውድናት ከሩቆኝ በናፍቆት አታውቅሻለሁ ቆንጅዬ ካለሁበት በፍቃድ ሰላም ላንቺ ውድናት ከሩቆኝ በናፍቆት አታውቅሻለሁ ቆንጅዬ ካለሁበት
የረቡ ህዳር 12 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የቶሎቶሎ ቤት ግርግዳው ሰንበሌት መውጫ መዳኛ ብሎ አገዛዙ ባሁኑ ጊዜ ሙጭጭ ያለበት መፍትሄ ፌዴሬሽን ውሳኔ ህዝብ የሚለውን ነው። የፌዴሬሽንን አወቃቀር መፍትሄነት ከአመታት በፊት በኢሃፓ ቀርቦ ገንጣዮች በጅምላ ውድቅ ያደረጉት ነው። ሻቢያ ህዝብ ውሳኔ ብሎ በባርነትና ነጻነት መካከል እኛ የወሰንላችሁን ምረጡ ማለቱ እስከዛሬ ፍትሃዊ ብለን የምንቀበለው አልሆነም። ለወልቃይት ህዝብ ውሳኔ ብሎ የሚለፈፈውም እንዲሁ ማጭበርበር መሆኑን አስመረንበት ተቃውመናል። የወልቃይት ተገዴ ራያና ወዘተን ህዝብ አፈናቅለው በቦታዎቹ ይዘት ላይ ሰፋሪው የትግራይ ተወላጅ ይወስን ብሎ ማለት ባልት ነው አይን ያወጣ ቅሚያ። ሬፈረንደም ህዝብ ውሳኔ ሊደረግ የሚችለው አሮጌው ስርዓት ቀብር ላይ ነው። የዲሞክራሲያዊ አገዛዝ ህዝብ ውሳኔ አድራጊ አስደራጊ ሳይሆን ከናካቴው በቀድሚያ መወገዝ ያለበት ነው። ኮሎኔሉና ጓደኞቹ በግርግርና በሽፋን ነጻ ኦሮሚያ ሊያደርጉብን ሊያሞኙን እየጣሩ ናቸው። የምንቀበለው ሊሆን አይችልም። ስለዚህ ፌዴሬሽን ስንል በቅድሚያ አምባገነን ዘረኛ አገዛዝ መወገዱን ቀድመ ሁኔታ እናደርጋለን። ድልዳሉ ሳይዘጋጅ ቤቱ አይሰራም። በእነሱ ቁጥጥር ስር በሽፋን የራሳቸውን ውሳኔ ማጽደቅ ነው የሚሆነው። የነጻ ምርጫን አማራጭ ወያኔም ኮሎኔሉም እንዴት እንደተጫወቱበት መሰከርናል። ዘላቂ የአዲስ ህዝባዊ ፍራት መሰረት ከተጣለ በኋላ ወደ ህዝብ ውሳኔ መጓዙ የተፈካ ይሆናል። ጋሪውን ከፈረሱ እናስቀድም ለሚለው አግባብ ያለው ሂደት ይህ ነው። ወልቃይት ጠገዴ ምዕራብ ትግራይ ተብሎ የሚካሄደው ህዝብ ውሳኔ ሊኖር አይችልም። ፋኖን ለመከፋፈል የወልቃይት ጥያቄ ከአማራው ጥያቄ የተለየ ነው ብሎ አገዛዙ ቅስቀሳ ቢያደርግም ለመላ የአማራው ጥያቄና ፍላጎት በቂ ምላሽ ሳያገኝ ችግሩ ይፈታል ማለት ዘበት ነው። ወያኔ ሳይወድቅ ነጻ ምርጫ ባልት ይሆናል ያልነውን ወያኔ ይዘጠባዩ ሆኖ ደግሞ ደጋግሞ አረጋግጦልናል። በይቀየራሉ ስሌትም የሚያዝ አይደለም። የፌዴሬሽን ጉዳይን በሚመለከት ፍካሪ በሚለው ወርሃዊ መጽሔታችን በሰፊው አቅርበን ነበር። ስዊስ፣ ናይጄሪያ፣ ሰሜን አሜሪካ፣ ጀርመን ወዘተ በፌዴሬሽን ደረጃ የሚተዳደሩ ናቸው። በይዘታቸው የትኞቹ ምን መንገድን እንደሚከተሉ ያላቸውን ልዩነትን በተመለከተ ድክመትና ጽናታቸው ምንድነው በሚል ብዙ ጥናታዊ ጽሑፎችን አስነብበናል። በአሁኑ ጊዜ ግልብ ገነዛቤን ይዘው የሚጨውት ዘረኞች በፌዴሬሽን ሽፋን ግንጠላን ሊያሻሽጡ ማቀዳቸውን እንረዳለን። በዚህ መልክ ነጻ ኦሮሚያን ማወጅና አገርን መገነጣጣል ማለት ነው። በቁማችን ይያለን ይህም ሊሆን መቼም የምንፈቅደው አይደለም። ስለዚህም በወያኔ የተዘረፉትን መሬቶች በተመለከተ ሆነ የብሔር ጥያቄን መፍትሄ ለሚደረግ ጥረት ፌዴሬሽን እንመስርት የሚለው የዘረኞቹ ጉዞ እና ጥብቅ ማዕከላዊነትን አስወግዶ የራስ ገዝ አካባቢዎችን በዲሞክራሲ አንድነት መሰረት መመስረት ከሚለው ጋር ምንም ግንኙነት የለውም። የራስን እድል በራስ መወሰን ያልነው ከተራ ግንጠላ ጋር ምንም ግንኙነት እንደሌለው ሁሉ የአምባገነኖች ውሳኔ ህዝብ ሆነ የሬፈረንደም ምርጫ አገር አጥፊ እንጂ ቀውስንና ኢፍትሃዊ አገዛዝን እድሜ የሚሰጥ ከመሆን አያመልጥም። የዘረኞች መፍትሄ ሐሳብ ግንጠላን የሚያጸድቅ ብቻ ነው። ድል ለኢትዮጵያ ህዝብ፣ እናቸንፋለን። የታሪክ ብረዛ ለወኔ አይጣፍጥ እና አምሮ አይጥም። በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በምግብ ፈንታ ቁርስ ብቻ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግበው መጓዛቸው የሚታወቅ ሀቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ። ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ ማየ ብሎ መታመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሕአፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንዳያፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨለንቆ ያሉትን በአሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲቧርቅ በሻቢያ የሜዳ ራዲዮ በአጼ ምኒልክና በጀግናው አሉላ አባ ነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ውርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ የአደባባይ ምስጢር ሆኖ እያለ አይኑን በጨው አጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ የተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልጋል። ሀቅን ተናግሮ ሊከፋፈል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል ይከልሳል። ግራዚያኒ መንግስቱ በጊዜው ኢህአፓን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም ባንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሊከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረስ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረስ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ሰንቧቾ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂንን በሚል ሽፋን ኢትዮጵያዊንን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በዝተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ የትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርበኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለአገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ምሁር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያውም የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያልበውን ሳይሆን የአገርና የሕዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለአገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነ ታሪኩ ጠቅሶ አትዋሽ፣ ታሪክን አትበርዝ፣ የሕዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት ብንይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በእጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሪጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳሙደው ልጆቼ ወዘተ ብለው መክረው ኢዲሃቅን ደም የጠማው ብለው አውግዘው ኢሃፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢሃፓ መሪዎችና አባሎች ጉዳይ በአነሳ መብረቅ ኢንታይም ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ወዘተ ያደረሱትን ተከታታይ ጉዳይ ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግብ የተረሸነውን ወጣት ትውልድ ነጋ ጠባት ያወግዙትን ሰማ አልበስቶም ፕሮፌሰር መስፍን ዝም አይነት ዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትን ጠሉትን ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀጥቀጣና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጻረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን በያቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግል በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያከለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውም ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢሃፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢሃፓ የተባለውን ሳይጽፉት ሲያልቁም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያ አንጻር ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በእሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት እንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቆ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢሃፋ ባል ሲመለምል አንዱን ይመጣና ባልሁን ተብለሃል ሲል አልፈልግም ካል ወዲያው በጥይት ይደፋል ሲል ዋሽቷል። ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጤ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢሃፋ የተፋም ቢሆን አባል ካልሆንክ ብሎ በዚያው ሲረሽን አልሰማንም በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቀጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢሃፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮም ወዘተ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራጆቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማስታመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢሃፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨርቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አርፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የነዚህ አይነቶች ታሪክ በራጆች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስማይ ጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልእኮ። ክላይኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቅጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሀ ሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው ስለ ወያኔ ማንነት ከግልጽ ነባቢትና የታባቱ ባሻገር በሚገባ የማያውቁ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች ተአለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው አገር አገር ቢሉም ፈረንጃም ላኩ የሆነ የባዕድ ገደል ባቢቴዎችና የኔቢቴውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካ ልናሰፍን ነው። ማህይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ታጠደ መቅደሱ ይውጣ፣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ፣ በደም የተገበየውን ተመክሮ ማስቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ፣ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ፣ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር፣ ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ፣ ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎህ ሲቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ፣ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባደር ህይወት በመጀመሪያ ያዘ ሲሉ፣ ሀቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። የባድ ርዕዮት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበጠብጥ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ኢህአፓም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለእኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪ ለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለአገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናውቀው ታሪክ ያ ትውልድ ማንንም ሆነ ምንን ከአገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከአገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር፣ ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር፣ ቻይና መንግስቱ ኃይለማርያምን ስትደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ ኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ የሱዳን ተቃዋሚዎችን አሳልፎ መስጠት ያገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር። ወያኔ በአሜሪካ ትእዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውን አለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው ያገርና የህዝብን ጥቅም አሳልፎ ሰጥቶ በነበር። የዛሬ ፖለቲከኞች እንደሚሉት ግትርነት እንትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን ተበቃ ነበር። ግን በኩርናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር። ኢህአፓ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካዲን ምርጫ መቼም አልተቀበለም። ሀቀኛ ታሪክን ስንቃኝ ያ ትውልድም ሆነ ኢህአፓ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም። ታግለው ተሰዉ እንጂ። ይህ ነው ዋናው ሀቅ። የዛሬዎቹን የታሪክ በራዦች ከትላንቱ ጀግና ትውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በሀገር ላይ ሊሰፍ ቀና ቀና ሲል ኢህአፓ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ኢህአፓን ሊወነጅሉ ሊፈቀድላቸው አይችልም። የአገርን ጥቅም በማስቀደም ኢህአፓ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስላስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለአገሩ ሲታገል በአረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትሄያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከቁ፣ ሰልጥኑ፣ ብረት አታንሱ፣ ተንበርከቁ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅጽርጽር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አፍሪካ ሊክን ትቶ አልፏል። ያኔም ዛሬም የሚታገለው ኢህአፓም የዚህ ቅርስ ንጸብራቅ ሆኖ አሁንም አለ። ያ ትውልድ ከአገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ከመጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲጠጥር ከፎክቶር ወረው ተሰው እንጂ መልጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢህአፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭንብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቁጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች፣ በህዝብ፣ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳድ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው፣ መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨው አጥበው ጸንቶ የታገለውን ከፋይ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምን ነው አተቆጣችሁ ደመ መራራ ሆናችሁ ለሚሉን ምላሻችን ምን ነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ደጋግመን ታሪክ አይካድ ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራጆች የሚደብቁት ወይም የሚያበላሿቸው መሠረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጥላና ክፍፍልን እቅዳቸውን ያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነ ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች፣ ስንቱን ንጹሕ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች እነ ፕሮፌሰር አስራት፣ አሰፋ ማሩ፣ ለጋይም ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ አደባባይ ኢየሱስ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ሕዝብን ይቅርታ ሳይጠይቁ ከሕዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በምናውቀው ለወንጀሉ ለጥፋቱ ንስሐ ይገባል፣ ቁንጫ ቅማልና ሶሃን በፈላበት ገዳም ይዘጋል፣ ይራባል፣ ሰውነቱን ይቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄሶኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር፣ ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም፣ አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍንፍን ዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወገን ተለይ ጥሩምባ ይነፋ። ታሪክ አይበረስንል በራጆች በግርግር የበላይነትን ይዞ መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አፍሪ ታሪክ ጽፎ ባለፈው ትውልድ ላይ ጭፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። ለአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና የአባንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራጆች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አርበኛ አይባል ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገለል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባታት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐታዌ መሲህ ታሪክ ሁሌም ክፉ የምንላቸው።